ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሰኔ 25 2010 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በኢየሱስ ልብ ውስጥ ሁሉም ሰው ስፍራ አለው ማለታቸው መገለጹን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ የኢትዮጵያና የኤርትራ መንግስታት ስለ ሰላም መነጋገር መጀመራቸው መልካም የሚባል ጅምር ነው፣ የዚህ አይነቱ መልካም ግንኙነት በአፍሪካ ቀንድ ለሚገኙ ሁለቱ አገራት በአጠቃላይ ለመላው አፍሪካ የተስፋ ብርሃን ሊፈነጥቅ የሚችል አጋጣሚ ነው ማለታቸው መገለጹን፣ በመካከለኛው የአፍሪካ ሪፐብሊክ የካቶሊካዊት ቤተ ክርስቲያን ካህን መገደል በቤተ ክርስቲያኒቷ ላይ ትልቅ ሐዘን ማስከተሉ መገለጹን፣ በመጨረሻም በቅድስት መንበርና በቻይና ባለሥልጣናት መካከል የሚደረገው ውይይት ተጠናክሮ እየሄደ መሆኑ መገለጹን የሚያመለክቱ ዜናዎችን በዛሬው ቀን ስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በኢየሱስ ልብ ውስጥ ሁሉም ሰው ስፍራ አለው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ይህንን የተናገሩት በትላንትናው ዕለት ማለትም በሰኔ 24 2010 ዓ.ም በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ባደረጉት የቅዱስ ወንጌል አስተንትኖ እንደሆነ ለመረዳት የተቻለ ሲሆን፣ በኢየሱስ ልብ ውስጥ ተሳታፊ ያልሆነ ሰው የለም ማለታቸውን ለመረዳት የተቻለ ሲሆን፣ ነገር ግን አንድ ሰው ወደ ኢየሱስ ልብ ለመግባት ከፈለገ በቅድሚያ ፈውስን መሻትና በኢየሱስ ክርስቶስ ማመን ግን ይኖርበታል ማለታቸውን ለመረዳት ተችሏል። በዕለቱ ከማርቆስ ወንጌል ከምዕራፍ 5 ከቁጥር 21 እስከ 43 ላይ ተወስዶ በተነበበውና ከምኵራብ አለቆች አንዱ የሆነው ኢያኢሮስ የተባለ ሰው ኢየሱስን ባየው ጊዜ በእግሩ ላይ ወድቆ ትንሿ ልጄ በሞት አፋፍ ላይ ናትና ድና በሕይወት እንድትኖር መጥተህ እጅህን ጫንባት በማለት አጥብቆ በለመነው መሠረት ኢየሱስ የዝህን የኢያርዮስ ልጅ ከሙታን ማስነሳቱንና እንዲሁም 12 ዓመት ደም ሲፈሳት የኖረች ሴት የኢየሱስ ልብስ ጫፍ በነካች ጊዜ መፈወሷን በሚገልጽ የመጽሐፍ ቅዱስ ክፍል ላይ መሰረቱን ባደረገ አስተንትነው ቅዱስነታቸው እንደገለጹት ኢየሱስ የሕይወት ምንጭና ለሚያምኑት ሁሉ ሕይወትን የሚሰጥ አምላክ ነው ማለታቸውን ለመረዳት ተችሏል። በዚህ መሰረት በጌታ የሚያምኑ ሰዎች ሁሉ በርሱ ልብ ውስጥ ይካተታሉ በማለት ስብከታቸውን የቀጠሉት ቅዱስነታቸው ይህንን ሐሳባቸውን በይበልጥ ለማስረጽ በማሰብ የሚከተለውን ብለዋል።
Nessuno deve sentirsi un intruso, un abusivo, un non avente diritto.
ማንም ሰው ነዝናዛ፣ በዳይ ወይም ደግሞ ምንም አይነት መብት የሌለው መስሎት ሊሰማው አይገባውም።
Per avere accesso al suo cuore, al cuore di Gesù, c'è un solo requisito: sentirsi bisognosi di guarigione e affidarsi a lui.
ወደ እርሱ ልብ ለመግባት የኢየሱስን ልብ ለማግኘት የሚያስችል አንድ አስፈላጊ የሆነ መስፈርት አለ። ይህም የእርሱን ፈውስ መሻትና በእርሱ መታመን ነው።
Io vi domando, ognuno di voi si sente bisognoso di guarigione di qualche cosa, di qualche peccato, di qual problema?
እኔ አንድ ነገር ልጠይቃችሁ እፈልጋለሁ። ከአንዳንድ ነገር፣ ከኃጢአት፣ ከአንዳንድ ችግር እናንተ እያንዳንዳችሁ መዳን ትፈልጋላችሁ ወይ? የዚህ አይነት ስሜት የሚሰማችሁ ከሆነ በኢየሱስ ተማመኑ። ለመዳን የሚያስፈልገውና ወደ ኢየሱስ ልብ ለመግባት የሚያስችሉ ሁለት መመዘኛዎች እነዚህ ናቸው።
Per avere accesso al suo cuore, al cuore di Gesù, c'è un solo requisito: sentirsi bisognosi di guarigione e affidarsi a lui.
እነዚህም ለመፈወስ መሻትና በኢየሱስ ክርስቶስ መተማመን ናቸው። ኢየሱስ ከሕዝቡ መካከል እነዚህን ሰዎች ለይቶ በማውጣት ስውር ማንነታቸውን በመግፈፍ ሕይወታቸውን ከነበረበት ፍርሃት ነጻ በማውጣት በድፍረት ያወጣቸዋል። እርሱ ይህንን ያደረገው እነርሱ እጅግ ብዙ ስቃይና ውርደት ከደረሰባቸው በኋላ አትኩሮ በመመልከትና በቃሉ የፈጸመው ተአምር ነው። እኛም ራሳችን እነዚህን ነጻ የሚያወጡ ቃላትና የመኖር ፍላጎት የሌላቸውን ሰዎች ሕይወት መቀየር የሚችለውን እይታ ለመማርና ለመምሰል ተጠርተናል ማለታቸውን ለመረዳት ተችሏል። 12 ዓመት ደም ሲፈሳት የኖረች ሴት በዚያ ነበረች። እንደምንም ብዬ የኢየሱስን ልብስ ጫፍ ብቻ እንኳን ብነካ እፈወሳለሁ የሚል ጠንካራ እምነት እንደነበራት በማስታወስ አስተንትኗቸውን የቀጠሉት ቅዱስነታቸው እምነት ደህንነትን እንደሚያስገኝ ጠቅሰው የዚህች ሴት እምነት በክርስቶስ ውስጥ የሚገኘውን የማዳን ኃይል ስቦ እንዳወጣው ቅዱስነታቸው ጨምረው ገልጸዋል። የኢያኢሮስ ልጅ ሞታለች፣ ሕይወቷም አልፏል በማለት ሕዝቡ የነበረውን አመለካከት በተመለከተ የተናገሩት ቅዱስነታቸው በእርግጥ ኢየሱስ ብላቴናይቱ ተኝታለች እንጂ አልሞተችም በማለት ተናግሮ እንደነበረ ያስታወሱት ቅዱስነታቸው ኢየሱስም ጣሊጣ ቁም፣ ትርጉሙም አንቺ ልጅ ተነሽ ብሎ ከተኛችበት እንዳስነሳት ገልጸው በዚህ የመጽሐፍ ቅዱስ ክፍል ውስጥ የእምነት ጭብጦችና አዲስ ሕይወት እርስ በርስ እንደሚገናኙ እንረዳለን ብለዋል። ይህንን በተመለከተ ደግሞ ቅዱስነታቸው የሚከተለውን ብለዋል።
Gesù è il Signore e davanti a lui la morte fisica è come un sonno. Non c'è motivo di disperarsi.
ኢየሱስ ጌታ ነው። አካላዊ ሞት በርሱ ፊት እንደ እንቅልፍ ስለሚቆጠር ተስፋ መቁረጥ አይኖርብንም።
Un'altra è la morte di cui avere paura, quella del cuore indurito dal male. Quella sì.
ሌላኛው ደግሞ የሚፈራ የሞት አይነት ነው። ይህም ደግሞ በክፉ ነገሮች የተሞላ የደነደነ ልብ ነው። ኃጢአትም እንኳን ለኢየሱስ የመጨረሻ ቃል አይደለም፣ ምክንያቱም እርሱ የአብን ዘላለማዊ ምሕረት አምጥቶልናልና። እኛ ወድቀን ብንገኝ እንኳን የእሱ ተነስና ቁም የሚለው ጠንካራና ብርቱ የሆነ ድምፅ ወደ እኛ ይደርሳል ማለታቸው ተገልጿል። የደነደነ ልብ እንደ አንድ በድን እንደሚቆጠር በመግለጽ አስተንትኗቸውን የቀጠሉት ቅዱስነታቸው በእምነት ጉዟችን ከእኛ ጋር ሆና እንድትጓዝና በተለይም ደግሞ ለተቸገሩ ሰዎች ሁሉ ተጨባጭ የሆነ ፍቅር ማሳየት እንችል ዘንድ እመቤታችን ቅድስት ድንግል ማርያም እንድትረዳን ልንማጸናት ይገባል ካሉ በኋላ ለዕለቱ ያዘጋጁትን አስተንትኖ አጠናቀዋል። አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሰኔ 25 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ቀደም ሲል ያስደመጥናችሁን በዕለቱ በተነበበው ቅዱስ ወንጌል ላይ መሠረቱን ያደረገ አስተንትኖ ካደረጉ በኋላ በካቶሊክ ቤተ ክርስቲያን ምእመናን ዘንድ ለመቤታችን ለቅድስት ድንግል ማርያም ከሚቀርቡ የመማጸኛ ጸሎቶች አንዱ የሆነውን ጥንታዊ መሠረት የያዘና የጌታችን የኢየሱስ ክርስቶስ ሰው መሆኑን በማስታወስ የሚደገመው የእግዚአብሔር መልአክ ማርያምን እንዳበሰራትና ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ አማካይነት መጸነሱን በሚዘክረው የገብርኤል ብስራት ጸሎትን ከምዕመናን ጋር በመቀባበል ከደገሙ በኋላ ለዓለም ባስተላለፉት ሳምንታዊ መልእክት እንደገለጹት በሶሪያና በኒካራጓ እየተከሰተ የሚገኘው ግጭት መፍቴ እንዲፈለግለት ጥሪ ማድረጋቸውን ለመረዳት የተቻለ ሲሆን በአፍሪካ ቀንድ የሚገኙ በኢትዮጵያና በኤርትራ መንግስታት መካከል ለ20 ዓመታት ያህል የነበረው ፍጥጫ አቁመው ወደ ሰላም ጎዳና መመለሳቸው ቅዱስነታቸው ተስፋ ሰጪ የሆነ አጋጣሚ መሆኑን ባድናቆት መናገራቸውን ለመረዳት ተችሏል። ቅዱስነታቸው በወቅቱ ባስተላለፉት ሳምንታዊ መልእክት እንደገለጹት በአሁኑ ወቅት በተለያዩ የዓለማችን ክፍሎች እየተከሰቱ የሚገኙ ግጭቶች እልባት እንዲፈለግላቸው በመልእክታቸው የገለጹ ሲሆን በሶሪያ በአሁኑ ወቅት በአዲስ መልክ ባገረሸው የእርስ በርስ ጦርነት በባለፉት በርካታ ዓመታት በስቃይ ላይ በነበረው ሕዝብ ላይ ተጨማሪ ስቃይ መጨመር የጭካኔ ተግባር በመሆኑ የተነሳ ለሶሪያ ግጭት ባለድርሻ አካላት መፍትሄ እንዲፈልጉ ቅዱስነታቸው ጥሪ ማድረጋቸውን ለመረዳት ተችሏል። በአሁኑ ወቅት በኒካራጓ በፖለቲካዊ አመለካከት ልዩነት የተነሳ እየተከሰተ የሚገኘውን ግጭት በተመለከተ የተናገሩት ቅዱስነታቸው በኒካራጓ ሰላም ይፈጠር ዘንድ ጸሎት እንደሚያደርጉ ጠቅሰው በዚያ የሚገኙ የካቶሊክ ብፁዓን ጳጳሳት ሰላም እንዲፈጠር እያደረጉ የሚገኙትን ጥረት አጠናክረው እንዲቀጥሉ ቅዱስነታቸው አሳስበው በኒካራጓ የሚገኙ የካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት ሚና ሊሆን የሚገባው ወደ ዲሞክራሲ የሚደረገውን ሽግግር በሰላማዊ መንገድ እንዲጠናቀቅ ውይይት እንዲካሄድ ማግባባት ሊሆን እንደሚገባው ቅዱስነታቸው ጨምረው ገልጸዋል። የሶሪያ እርስ በርስ ጦርነትን በተመለከተ የተናገሩት ቅዱስነታቸው የሶሪያን ጉዳይ በማስብበት ወቅት ሁሉ ልቤ በሐዘን ይሞላል ያሉት ቅዱስነታቸው የሶሪያ ሕዝብ ሰላም ያገኝ ዘንድ መፍቴ ሊበጅለት ይገባል ብለዋል። በቅርቡ የኢትዮጵያና የኤርትራ መንግስታት ከበርካታ ዓመታት በኋላ በመካከላቸው ሰላም ለመፍጠር መስማማታቸው በጣም የሚያበረታታና መልካም የሆነ ዜና መሆኑን የጠቀሱት ቅዱስነታቸው የዚህ አይነቱ የሰላም ውይይቶች ገንቢ በመሆናቸው የተነሳ ተስፋ ሰጪ መሆናቸውን ገልጸው ይህ የሰላም ስምምነት ለአፍሪካ ቀንድና እንዲሁም ለመላው የአፍሪካ አህጉር ጠቃሚና በአብነት ሊጠቀስ የሚገባው ጉዳይ እንደሆነም ቅዱስነታቸው ጨምረው ገልጸዋል። ይህንንም በተመለከተ ቅዱስነታቸው የሚከተለውን ብለዋል።
È doveroso segnalare un'iniziativa che si può definire storica e anche si può dire che è una buona notizia. In questi giorni, dopo 20 anni, i governi di Etiopia e Eritrea sono tornati a parlare insieme di pace.
በበርካታ ግጭቶች መካከል በእውነቱ ታሪካዊ ተብሎ ሊገለጽ በሚችል መልኩ ተነሳሽነት በመውሰድ በርግጥ ይህ መልካም ዜና ነው ለማለት ይቻላል። ከ20 ዓመታት በኋላ የኢትዮጵያና የኤርትራ መንግስታት ስለ ሰላም መነጋገር መጀመራቸው መልካም የሚባል ጅምር ነው።
possa tal incontro accendere una luce di speranza per questi due paesi del Corno d'Africa e per l'intero continente africano.
የዚህ አይነቱ መልካም ግንኙነት በአፍሪካ ቀንድ ለሚገኙ ሁለቱ ሀገራት በአጠቃላይ ለመላው አፍሪካ የተስፋ ብርሃን ሊፈነጥቅ የሚችል አጋጣሚ ነው ማለታቸውን ለመረዳት ተችሏል። በቅርቡ በመካከለኛው አፍሪካ ሪፐብሊክ የካቶሊካዊት ቤተክርስቲያን ካህን መገደል በቤተክርስቲያኗ ላይ ጥልቅ የሆነ ሐዘን ማስከተሉ ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
የመካከለኛው አፍሪካ ሪፐብሊክ ካቶሊካዊት ቤተክርስቲያን ካህን የሆኑት ያባ ግባግዋ መገደል በቤተክርስቲያኗ ላይ ጥልቅ ሐዘንን ማስከተሉ ተነገረ። በመካከለኛው የአፍሪካ ሪፐብሊክ ሲካሄድ የሰነበተው አመጽ የበርካታ ሰዎች ህይወት መጥፋት ምክንያት መሆኑ ሲታወቅ፣ በዚያች አገር የባምባሪ ሀገረ ስብከት ጠቅላይ ጻፊ የሆኑት ክቡር አባ ግባግዋ ያለፈው አርብ ሰኔ 22 ቀን 2010 ዓመተ ምህረት በአመጸኞች እጅ መገደላቸው ታውቋል። የአይን ማኝ የሆኑት አባ ቦዶቦ በአገሪቱ የጸጥታ ሁኔታ መባባሱንና የህይወት ዋስትናም እየጠፋ መምጣቱን ገልጸዋል። በማከለም ቤተክርስቲያናቸው ይህን ጉዳይ በዝምታ እንደማትመለከተው አስረድተዋል። ከምሽቱ ወደ 1 ሰዓት ገደማ በጥይት ተደብድበው በአሰቃቂ ሁኔታ ከመገደላቸው በፊት ክቡር አባ ግባግዋ ከሌሎች ካህናት ጋራ ራታቸውን ሊበሉ በገበታ ላይ እንደነበሩ ታውቋል። የመካከለኛው አፍሪካ ሪፐብሊክ ዋና መዲና ባንጊ የመቤታችን ቅድስት ድንግል ማርያም ካቴድራል ቆሞስ የሆኑት ክቡር አባ ማቴዎስ ቦዶቦ በቃለ ምልልሱ ወቅት እንደተናገሩት በሀገሪቱ ውስጥ ጸጥታን የማስከበር አገልግሎት በመጥፋቱ የሰው ልጅ ህይወት ዋስትና እንደሌለው ገልጸዋል። ይህን ቤተክርስቲያናቸው በዝምታ እንደማትመለከተው ተናግረው ያባ ግባግዋ ህይወት በከንቱ መገደልም በቤተክርስቲያናቸው ላይ ከባድ ሐዘንን እንዳስከተለ ገልጸዋል። ከ2005 ዓመተ ምህረት ጀምሮ በመካከለኛው አፍሪካ ሪፐብሊክ በተለይ በሰሜናዊው ክፍለ ሀገር በሚፋለሙ ታጣቂ አንጃዎች መካከል የሚካሄደው ፍልሚያ እያደገ መምጣቱ ይነገራል። ይህ ፍልሚያ በተለይ በካቶሊክ ቤተክርስቲያን ገዳማውያንና የወንጌል ልዑካን በተባበሩት መንግስታት የጸጥታ አስከባሪዎችና በርዳታ ስርጭት ላይ በተሰማሩት ሰራተኞች ላይ ያነጣጠረ እንደሆነ ታውቋል። በተጨማሪም በርካታ መንደሮች በእሳት ጋይተዋል። በህፃናትና በእናቶች ላይ ግፍ ይፈጸምባቸዋል ተብሏል። ክቡር አባ ማቴዎስ ቦንዶቦ ጥቃቱ በሀገሪቱ በሚገኘው መላው ቤተ ክህነት መካከል ያደረሰውን ጥልቅ ሐዘን አልሸሸጉም። በማከለም የመካከለኛው አፍሪካ ሪፐብሊክ መንግስት ባለስልጣናት በንጹህ ዜጎች ላይ የሚደርሰውን ጥቃት እንዲከላከል አሳስበዋል። ክቡር አባ ማቴዎስ ቦዶንቦ የክቡር አባ ግባግዋ ግድያ ሁኔታ እጅግ የሚያሳዝን እንደነበር አስረድተው ካህኑ የሰላም መልእክተኛ የመካከለኛው አፍሪካ ሪፐብሊክ ህዝቦች በፍቅር አብረው እንዲኖሩ ለተቀን የሚሰብኩ የሰላምና የፍቅር መልእክተኛ እንደነበሩ ተናግረዋል። ከረጅም ጊዜ ወዲህ ስለ ሰላምና በፍቅር አብሮ ስለመኖር ስንደክም ቆይተን አሁን በሀገሪቱ የተስፋፋው አመጽ የሰላም ሂደቱን እንደሚያወሳስበውና በህዝቦች መካከል የከፋ አመጽ እንዲከሰት ያደርጋል ብለዋል። አባ ግባግዋ በሀገረ ስብከታቸው በባምባሪ ዘወትር የእውነት መስካሪና የሰላም መልእክተኛ ነበሩ ብለዋል። ይህ ሆኖ ሳለ የክቡር አባ ግባግዋ መገደል ሰላምን ለማምጣት የሚደረገውን ጥረት ምኑን ያህል መስዋዕትነትን የሚያስከፍል እንደሆነ ገልጸዋል። በመካከለኛው አፍሪካ ሪፐብሊክ በርካታ መሳሪያ ታጣቂዎች፣ ነፍሰ ገዳዮች፣ በንጹሃን ዜጎች ላይ ግፍን የሚፈጽሙ ግለሰቦች በተለይም በባምባሪ ከተማ ውስጥ አሁንም ተሰክስገው እንዳሉ ገልጸዋል። ባምባሪ ከተማ ጸጥታ የሰፈነባት የጦር መሳሪያ የሌለባት ከተማ እንደሆነች ሲነገር ቢቆይም የክቡር አባ ግባግዋ መገደል ይህን አባባል ፈጽሞ ሐሰት ያደርገዋል ብለዋል። በአሁኑ ጊዜ በመካከለኛዋ የአፍሪካ ሪፐብሊክ አመጽ እየተስፋፋ መምጣቱ የሀገረ ስብከቱ ብፁዓን ጳጳሳት ጉባኤን እያሳሰበ መምጣቱ ታውቋል። የጳጳሳት ጉባኤ በሰኔ 17 ቀን 2010 ዓመተ ምህረት ባደረገው ጠቅላላ ጉባኤ መጨረሻ ላይ ባወጣው መግለጫ እንደገለጸው በሀገሪቱ አዲስ አማጺ ቡድን እየተደራጀ መምጣቱ ለሰላሙ ሂደት እንቅፋት እየሆነ መምጣቱን ገልጿል። ጳጳሳቱ እነዚህ አማጺ ቡድኖችም በሰላሙ ጥረት ጫናን የሚያሳድሩና ጥብን የሚቀሰቅሱ በመሆናቸው ሰላምን አያመጡም ብለዋል። ይህን በማስተዋወስ የጳጳሳት ጉባኤ መግለጫ በማከለም ከዚህ በፊት የተደረሱ ስምምነቶች ታጣቂ ሚሊሻዎችን የሚወግኑ በመሆኑ ምንም አይነት ውጤት እንዳላመጡ ጠቅሰው ካሁን ወዲያ ከመንግስት ባለስልጣናት ጋር የሚደረግ ስምምነት ምንም አይነት ውጤት እንዳላመጣ ጠቅሰው ካሁን ወዲያ ከመንግስት ባለስልጣናት ጋር የሚደረግ ስምምነት ምንም አይነት ተቀባይነት እንደሌለው መንግስትን ዓለም አቀፍ ማህበረሰብንና የተለያዩ ታጣቂ ቡድኖችን አሳስበዋል።
የቅድስት መንበርና የቻይና ባለስልጣናት ውይይት ተጠናክሮ እየሄደ መሆኑ ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
የቅድስት መንበርና የቻይና ባለስልጣናት ውይይት ተጠናክሮ መቀጠል እንዳለበት ተገለጸ። የመላዋ ካቶሊካዊት ቤተ ክርስቲያንና በተለይም የርዕሰ ሊቃነ ጳጳሳት አቋም ከኮሚኒስት ርዕዮተ ዓለም አራማጅ ከሆኑ የፖለቲካ እንቅስቃሴዎች ተቀባይነት በሌላቸው ጽንሰ ሐሳቦችና በሁለቱ መካከል ያለውን ግንኙነት ለማሻሻል የሚደረጉ ጥረቶች በውይይት አማካኝነት መልካም ውጤትን እንዲያመጡ ማድረግ እንደሚቻል ተገለጸ። በመላዋ ካቶሊካዊት ቤተ ክርስቲያን የቅርብ ጊዜ ታሪክ በተለይም በቅዱስ ዮሐንስ ጳውሎስ ዳግማዊ የርዕሰ ሊቃነ ጵጵስና ወቅት በቻይና መንግሥትና በቅድስት መንበር መካከል በሚገኙ ተቋማት መካከል ግንኙነቶች መዘርጋታቸው ይታወቃል። ወደ መጀመሪያ ገደማ ይህ ነው የሚባል ውጤት ባይታይበትም ዝግ ውይይቶች ሲደረጉ ቆይቷል። ቢሆንም ቅድስት መንበር ተስፋ ባለመቁረጥ የተጀመረው ውይይት እንዳይቋረጥ በማለት አስፈላጊውን ትኩረት በመስጠትና ለቻይና መንግሥትም ያላትን ትልቅ አክብሮት በመግለጽ በቻይና የምትገኝ ካቶሊካዊት ቤተ ክርስቲያን በቅድስት መንበር በኩል በምታከናውናቸው ሁለገብ አገልግሎቶች ላይ ባለፉት ዓመታትና ዛሬ በዘመናችንም እየተፈጸሙ ያሉትን በደሎች በዓለም አቀፍ ደረጃ ስታሳውቅ ቆይታለች። ይህም በጽንሰ ሐሳብ ደረጃ በሁለቱ ወገኖች መካከል ሊኖር የሚገባውን የውይይት መድረክ አስፈላጊነትን በማጉላት የቻይና መንግሥት ለካቶሊካዊት ቤተ ክርስቲያን ያላትን አመለካከት በበጎ እንዲሆን አድርጎታል። ቀስ በቀስም የካቶሊክ እምነት በቻይና መንግሥት መካከል ሊያስከትል ይችላል እየተባለ የሚታሰበውን አሉታዊ ተጽዕኖንና በምዕመናን ላይ የሚደርሰውን ስቃይ በመቀነስ ምንም እንኳን በመላው የቻይና ግዛት ውስጥ ተግባራዊነቱ በጉልህ ባይታይም የመቀራረብንና የመተማመንን መንፈስ አሳድጓል ማለት ይቻላል። የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በ1993 ዓመተ ምህረት የውይይት አስፈላጊነትን አስመልክተው ለቻይና መንግሥት ባለሥልጣናት ባደረጉት ንግግራቸው መላው ካቶሊካዊት ቤተ ክርስቲያን ለሰው ልጅ ጥቅም ስትል ከቻይና መንግሥት ጋር የውይይት መድረኮችን ለማስፋት የምታደርገው ጥረት ከማንም የተሰወረ እንዳልሆነ ገልጸው እንደነበር ይታወቃል። ቀጥሎም በ1999 ዓመተ ምህረት የቀድሞ ርዕሰ ሊቃነ ጳጳሳት በነድክት 16ኛም መላዋ ካቶሊካዊት ቤተ ክርስቲያን በቻይና ያላት ተልእኮ የመንግሥት ተቋማትንና አስተዳደርን መቀየር ሳይሆን ለሕዝቡ የኢየሱስ ክርስቶስን የወንጌል ምሥራች ማብሰር ነው ብለው እንደነበር ይታወሳል። ይህን በማድረግ ቤተ ክርስቲያን የወንጌል የምሥራች የመናገር መብቷንና ነጻነቷን ትጠቀማለች ብለዋል። በዚህም ወደ ፖለቲካ አቋም ከማዘንበል ራሷን ነጻ ታደርጋለች። ማኅበራዊ መረጋጋትን ማምጣት የመንግሥት የፖለቲካ ግዴታ መሆኑ ቢታወቅም በተጨማሪም ቀዳሚ የሆነ ሰብአዊ እና ሞራላዊ ግዴታ መሆኑን ቤተ ክርስቲያንም ጠንቅቃ በማወቅ ግልጽ የሆኑ ምክንያቶችን ባለሙያ ግለሰቦችን በማዘጋጀት እንደየአስፈላጊነቱ ገንቢ የሆኑ አስተያየቶችን በማቅረብ ድምጿን ታሰማለች። ርዕሰ ሊቃነ ጳጳሳት በነድክት 16ኛ የቀድሞ ርዕሰ ሊቃነ ጳጳሳት እንዳደረጉት ሁሉ ቅድስት መንበር ከቻይና ባለሥልጣናት ጋር ግልጽ ውይይቶችን ለማድረግ ዝግጁ እንደሆነች አሳውቀው ነበር። ይህን ዓላማ በማጠናከርም ዘላቂና ጠንካራ የግንኙነትና የመተጋገዝ መንገድ ተዘርግቶ ማየት እንደሚፈልጉ ገልጸው ነበር። በመካከላቸው ያለው ወዳጅነትም ከጊዜ ወደ ጊዜ እያደገ በመምጣት ደስታንም ሆነ ሐዘንን አብሮ በመጋራት እርስ በርስ መተጋገዝ እንደሚያስፈልግ መናገራቸው ይታወሳል። በሌላ ወገን መዘንጋት የሌለበት ጉዳይ ቢኖር እምነትና ሐዋርያዊ አገልግሎት ለሕዝቡ የሚያመጣውን ጥቅም ወደ ጎን ማድረግን አስወግደን ይልቅስ ለሐዋርያዊ አገልግሎት እንቅፋት የሚሆኑ ጋሬጣዎችን በማስወገድ መፍትሄዎችንም በጋራ መፈለግ እንደሚያስፈልግና ግጭቶችን ለማስወገድ ከሕዝባዊ ባለሥልጣናት ጋር ዘላቂ ግንኙነት እንደሚያስፈልግ ማሳሰባቸው ይታወቃል። ይህን ፈለግ በመከተል የተያዘው ጥረትና የውይይት ሂደት እንዲቀጥል ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጉዳዩ ለሚመለከተው የቅድስት መንበር ጳጳሳዊ ጽሕፈት ቤት አሳስበዋል። ቅዱስነታቸው አክለውም ከቻይና መንግሥት ጋር የሚደረገው ውይይት ጥንቃቄን የተላበሰ ደከመን ሰለቸን ሳንል ከእግዚአብሔር ዘንድ በሚመጣው ጥበብና እምነት መታገዝ ይኖርበታል ብለዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስም ታላቁን የቻይናን ሕዝብ ለመጎብኘትና ከሀገሪቱ መራሄ መንግሥት ጋር ለመገናኘት ታላቅ ምኞት እንዳደረባቸው ታውቋል። የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።